ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክብራትና ክብራን አድማጮቻችን፣ ይህ የጋሻ አማራ ድምጽ ራዲዮ ነው። የዛሬ ዕለተ ሐሙስ ግንቦት 17 2015 ዓ.ም ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። መንግስት በቤተ ክርስቲያን ላይ የደቀነውን የህልውና አደጋና በንጹሃን ዜጎች ላይ እያደረሰ ያለውን የከፋ በደልን የሚያወግዝ ዓለም አቀፍ የተቃውሞ ሰልፍ ሊጠራ ነው። በዋሽንግተን ዲሲ እና አካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ምእመናን ህብረት እንዳስታወቀው መንግስት በቤተ ክርስቲያን ላይ የደቀነውን የህልውና አደጋና በንጹሃን ዜጎች ላይ እያደረገ ያለውን የከፋ በደልን የሚያወግዝ ዓለም አቀፍ የተቃውሞ ሰልፍ ሊጠራ ነው። በመንግስት ጣልቃ ገብነትና አቀናባሪነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውስጥ በጥር ወር የተከሰተው የህገወጥ ሹመት ችግሩ ያልተቀረፈ ከመሆኑም ባለፈ መንግስት ስልቱን በመቀያየር ያቀደውን ትልም ለማስፈጸም በትጋት እየሰራ ይገኛል ብሏል ህብረቱ በመግለጫው። አሁንም መንግስት በቀጥታ ከቅዱስ ሲኖዶስ አባላት መካከል ለራሱ አጀንዳ አስፈጻሚ ሊሆኑ የሚችሉ ሊቃነ ጳጳሳትን በመመልመል ዓላማውን ለማስፈጸም ቅዱስ ሲኖዶስን የመከፋፈል ስራ እየሰራ መሆኑን የአደባባይ ሚስጥር መሆኑን ጠቅሷል። ለዚህም አብይ ማሳያው በቅዱስ ሲኖዶስ መደበኛ የርክበ ካህናት ስብሰባ ላይ ሊቃነ ጳጳሳት ለአንድ ብሔር ብቻ ይሾሙ በማለት መንፈሳዊነት የሌለው ከሐዋርያት አስተምሮና ቀኖና ውጪ ለተግባራዊነቱም ከፍተኛ እንቅስቃሴ እየተካሄደ መሆኑ ነው ብሏል። አካሄዱም ሐዋርያዊት ብለን የምናምንባትን ቤተ ክርስቲያን የፖለቲካ ሐሳብ ማስፈጸሚያ ከማድረግ አልፎ ቤተ ክርስቲያኒቱንና ሀገራችንን የሚያጠፋ ነው ሲል አውግዞታል። መንግስት ቤተ ክርስቲያኒቱ በሰላም እንዳትተዳደር በቅዱስ ሲኖዶስ መንፈሳዊ አስተዳደር ውስጥ ጣልቃ በመግባት አገልጋይ ካህናቷን፣ ሊቃውንቷንና ምእመኗን በመግደል በማሰርና በማሰቃየት መከራ እያጸናባት ነው። የመጨረሻ ግቡም ኦርቶዶክሳዊ ቤተ ክርስቲያንን ከምድሪቱ ላይ ማጥፋት ብሎም ኢትዮጵያ የምትባል ሀገርን መበተን ነው ብሏል የሰሜን አሜሪካ የካህናትና የምእመናን ህብረት በመግለጫው። በመሆኑም አንደኛ፣ መንግስት በቤተ ክርስቲያን ላይ ብሎም በንጹሃን ዜጎች ላይ እያደረሰ ያለው በደል የከፋ ከመሆኑ ባሻገር ይህ የቤተ ክርስቲያንን ህልውና አደጋ ላይ የሚጥል ነውና ጉዳዩን ለዓለም ማህበረሰብ ለማሳወቅ በቅርቡ ዓለም አቀፍ ሰላማዊ ሰልፍ እንደሚጠራ። ሁለተኛ፣ መንግስት ቤተ ክርስቲያንን በመከፋፈል ሃይማኖትን የማጥፋት ሀገርንም የመበተን ስራ በከፍተኛ ደረጃ እየሰራ ነው። ይህ ደግሞ በቀጣይነት የማያቋርጥ የእርስ በርስ ግጭት፣ የደም መፋሰስና ግድያ የሚያመጣ ምስራቅ አፍሪካን ብሎም መላው ዓለምን ከፍተኛ ስጋት ላይ የሚጥል በመሆኑ ይህንን ጉዳይ ለዓለም አቀፍ ተቋማት ማሳወቅ። ሶስተኛ፣ ከአሜሪካን የህግ ውጪ አካላት ጋር በሀገሪቱ ባለስልጣኖች ላይ የመጓጓዝ ማዕቀብ እንዲጣል ብሎም በዓለም አቀፍ ፍርድ ቤት ሀገሪቱ ውስጥ በመንግስት እየተካሄደ ላለው ግፍ፣ ግድያና እንግልት የመንግስት ባለስልጣናት እንዲጠየቁ የሚሰራ መሆኑን አስታውቋል። የዜና ምንጫችን አማራ ሚዲያ ማዕከል ነው። 19 መስጂዶች ፈርሰዋል። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት በአዲሱ የሸገር ሲቲ ከተማ አስተዳደር ከረመዳን 1 ጀምሮ የፈረሱ መስጂዶች ቁጥር 19 መድረሱን አስታውቋል። ምክር ቤቱ ማክሰኞ ግንቦት 15 2015 ዓ.ም አዲስ አበባ በሚገኘው ዋና ጽህፈት ቤቱ በሰጠው መግለጫ በከተማ አስተዳደሩ እየተካሄደ ያለውን የመስጂድ ፈረሳ ያወገዘ ሲሆን በተለያዩ ጊዜያት ለሚከተለው አካል አቤቱታውን ቢያቀርብም በጉዳዩ ላይ እስካሁን በጎ ምላሽ አለማግኘቱን በማንሳት ድርጊቱ አሁንም በአስቸኳይ እንዲቆም በድጋሚ ጠይቋል። በመላው ኦሮሚያ የመጪው ጁምዓ ኹጥባዎች መስጂድ ፈረሳውን የተመለከቱ እንዲሆኑ መልእክት ተላልፏል። የዜና ምንጫችን ኢትዮ 360 ሚዲያ ነው። የህዝብ ተወካዮች ምክር ቤት ሳይወያዩበት በዶክተር ብርሃኑ ነጋ በጓዳ ወጥቶ የጸደቀው አዲሱ የትምህርት ቋንቋ ፖሊሲ መነጋገሪያ ሆኗል። ዶክተር ብርሃኑ ነጋ የህዝብ ተወካዮች ምክር ቤት ሳይወያዩበት ከኦህዴድ ሰዎች ጋር በመነጋገር በጓዳ አውጥቶ እንዲተገበር ያደረገው የቋንቋ ፖሊሲ መነጋገሪያ እየሆነ ነው። የፓርላማ አባሉ ዶክተር ሞላ ፈለቀ ይህንን ጥያቄ በህዝብ ተወካዮች ምክር ቤት ያቀረበ ቢሆንም ዶክተር ብርሃኑ ነጋ አድበስብሶ አልፎታል። አንድ የጋራ አገራዊ ቋንቋ እንዳይኖር ተደርጎ የተሰራው ሸፍጥ ምናልባትም ከተወሰኑ አመታት በኋላ በመልክት እንጂ በንግግር የማይግባባ ትውልድ ሊፈጠር ይችላል በሚል በርካቶች አስተያየት እየሰጡበት ነው። የትምህርት ቤት ሚኒስትር ዶክተር ብርሃኑ ነጋ ይህንን የህዝብ ተወካዮች ምክር ቤት ሳይወያዩበት በጓዳ አጽድቆ ያወጣው ደብዳቤ ተጨማሪ ውስብስብ ጉዳዮችን ከመፍጠሩ በፊት እንዲስተካከል በርካቶች እየጠየቁ ነው። ስልጣንን አላግባብ በመጠቀሙም ዶክተር ብርሃኑ ነጋ በህግ ሊጠየቅ ይገባል ሲሉም አክለዋል። የዜና ምንጫችን አሻራ ሚዲያ ነው። ክብራትና ክብራን አድማጮቻችን የዕለቱን ዜና በዚህ እናጠናቅቃለን። ወደ ሁለተኛ ክፍል ዝግጅታችን እንሸጋገራለን። አብራችሁን ቆዩ።
የማይቆጥረው ወይፈንድስ ያባሉ በዛ ፈገር ላይ ተቦ ማያድረው ወይፈንድስ ያባሉ ከልሙን ዳቂ ወልቦ እንደጣና ወይፈንድስ ያባሉ አረሙን ነክሎ ይጓዛል ገና ወይፈንድስ ያባሉ አርሶ ያበላ የማስተው ጌታ ዝነጋ ተምዶ ስመሻይ ፈጣ በሰሙ ተርተው ሲሉት ለፍተኛ ባትም ይደፋል ባንዳ ጓተኛ Baran Baria Vita
Ambassador
Bakayu Bandira
Ambassador
Bai Topia Winnet
Ambassador
Kalto Sara
Ambassador
Kanabal Kanabali
Ambassador
Angatla Tifa
Ambassador
Naftai Sakal Sakam
Ambassador
Jaglai Kwartan Tasfa ባንዲሮ አምላክ ሰምረ ተማረኝ ጉዴ ልበጁ አሏቸው ነው የቀረው አንድ ሆይ ያን አንተን አርገኝ ምን ልበጅ ሆነ አንተ ወይ ተጣውነት አንድን ጉርሰ ተለው ትንከተኛ ካለህ መከተላ በለው አላህ ያባቱ ልጅ ከነሙሉ ከብሬል ተወርዋሪ ኮኮብ ወይ ፈንክ ቻጀረን ወይ ፈንክ ጭ ወይ ፈንክ ጭ ያባቱ ልጅ እንዳትፈራተ ከብሬል ማንነት ያናትም ኩኛል እንጂ መዘሎ ይገባል ከሰዋሮ ደጅ ወይ ተጣውነት ፈንማይ ሰጥም እንጂ የሰሜን የምዕራብ የደቡብ ምስራቁ ጥንቱን አንድነቷን እንደተወደቁ ከውሯን የሚነካ የደፈራ ትውደም ከፍ በል ሰንደቋ አንድ ኢትዮጵያ ትግደም
የጋሻ አማራ ድምፅ ራዲዮ ነው። የሁለተኛ ክፍል ዝግጅታችንን እንቀጥላለን። አበሪያችሁ የምቆየው ዮዲት ለገሰ ነኝ። በአሁኑ ሰዓት አማራ በያቅጣጫው በጠላቱ እየተከበበ ሲሆን ጠላቱም ሀገሪቱን የሚመራው የኦህዴድ ብልጽግና መንግስትና ያሰማራው የኦነጋዊ የመከላከያ ሰራዊትን ይጨምራል። የአማራን አጽመ ርስቶችን ወልቃይትና ራያን ለመውሰድ ወያኔ ጦሯን አዘጋጅታ አማራን ለመውረር የምትጠባበቅበትም ሰዓት ነው። በማይካድራ የተደረገውን አማራ ተኮር ጭፍጨፋ ዳግም ለመፈጸም የትህነግ ሳምሪ ቡድንም ራሱን እያዘጋጀ ይገኛል። ሌሎቹን የአማራ ርስቶች ለመውሰድ አብይ አህመድ የሚመራው የኦነግ ሰራዊትም ደራ መተከልና አጣየንም ጨምሮ ለማውደምና ለመውረስ ይንቆራጠጣል። ከሁሉም አማራን የከበቡት ጠላቶቹ የበለጠ ለአማራ ጠላት የሆነው እራሱ በውስጡ የተሰገሰገው ሆዳም ከሃዲ አማራ ነው። አማራን እመራሃለው የሚለው በአዴን ከ20ሺ በላይ የሆኑ የአማራ ፋኖችን በወህኒ ቤት አስሮ አማራን በጠላቶቹ እያስደፈረው ይገኛል። ይኸው በአዴንና ሌሎች ተላላኪ ሆዳደር አማራዎች የአማራ ጋሻና መከታ የሆነውን የአማራ ፋኖ ልዩ ኃይልና ጠቅላላ የአማራ ጥምር ጦር ወዳሉበት ቦታ ጠላትን እየመራ እየጠቆመ የአማራን ልጆች በማሳደድ ይገኛል። ከዚህ በፊት ፕሮፌሰር አስራት ወልደየስ እንደተናገሩት የአማራ አንደኛው ጠላት ሆዳም አማራ ነውና በወለጋ አማራ አሁንም እየታደነ ነው። በአዲስ አበባ አማራ ቤቱ እየፈረሰ ልጆቹም በጅብ እየተበሉበት ነው። ይሄ ሁሉ አደጋ በተደቀነበት ሰዓት አማራ የሚከተሉትን እርምጃዎች ከወሰደ ጠላቶቹን ከጫንቃው ላይ አንስቶ አጥፍቶ ራሱን ነፃ አውጥቶ ሀገሩንም ነፃ ያወጣል። አንደኛ በአማራ ውስጥ የተሰገሰጉትን መንግስትን እየመሩ አማራን የሚያሳድዱትን መንግስትም ሆነው የሚያሰቃዩትን ሆዳም አማራዎች አማራው መላ ማለት አለበት። የተወሰኑትን የተሸጡ ባንዳዎች በሚገባቸው መንገድ እርማት በመስጠት ለሌላው መቀጣጫ ማድረግ አለበት። ሁለተኛ አማራ የትግሉን መዳረሻ 4 ኪሎ ብቻና ብቻ ማድረግ አለበት። የአማራ ትግል ትጥቅ ለማስፈታት የሚመጣውን ጠላት መክቶ መመለስ ብቻ መሆን የለበትም። በድርድር ወይ በሽምግልና የተመለሰ ጠላት ተጨማሪ ኃይል ይዞ ለዳግም ወረራ ወይም ለዳግም ጥፋት መምጣቱ አይቀርምና ማለትም የአማራ ዋነኛ ጠላት የሆነውን የብልጽግናን መንግስት ተላላኪውን በአዴንንም ጨምሮ ከላይ ጀምሮ በማስወገድ 4 ኪሎ ገብቶ እንደ አማራ ሀገርን ማስተዳደር መብቱንም ማስጠበቅ የአማራ ትግል ዋነኛ መዳረሻ መሆን አለበት። ሶስተኛ አማራ እርዳታና ፍትህ ከውጪ ሀገራት ወይም ሌሎች የኢትዮጵያ ብሔር ብሔረሰቦች መጠበቅ የለበትም። ሌሎች የኢትዮጵያ ብሔር ብሔረሰቦች የአማራን መነሳት እየጠበቁ ነውና አማራ ተነስቶ ራሱን ነፃ ሲያወጣ እነሱም አብረውት ይሰለፋሉ። አብረውትም በአማራ መሪነት ኢትዮጵያን ነፃ ያወጣሉ። ፍትህ በሌለበት ሀገር ወላሂ ከአሁን ወዲያ አማራ አልሆንም እያለች የተገደለች የአማራ ህፃን ባለችበት ሀገር አማራ ፍትህን በክንዱ ብቻ ማረጋገጥ እንደሚችል ማወቅ አለበት። የጥቁሮች ህዝብ አርማ የሆነችውን ኢትዮጵያ አንድ አድርጎ ያቆየ አማራ ነውና የኢትዮጵያ ጠላቶች ሀያላን አገራት አማራን እንደማይረዱት እንደውም የውስጥ ጠላቶቹን የሚያግዙት ስንቅና ትጥቅ የሚሰጡት እነኚሁ ሀያላን አገራት መሆናቸውን አውቆ አማራ በራሱ ለራሱ ለመዋጋትና ጠላቱን ድል ለመንሳት መዘጋጀት አለበት። አራተኛ አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ። ወሎ፣ ጎጃም፣ ጎንደር፣ ሸዋ አማራ አንገቱ አንድ ነው። የአማራ አንዱ አካል ሲነካ ሁሉም ሆ ብሎ ተነስቶ በአንድነት ጠላትን ለመመከትና ለማስወገድ አንድ ላይ መስራቱን መቀጠል አለበት። አምስተኛ አማራ ማምረር አለበት። ነፃነት ያለ መስዋዕትነት አትመጣም። ለነፃነት መስዋዕትነት ስለመሆን ደግሞ ለአማራ ማንም አያስተምረውም። ይህ ቁርጠኝነት አማራን ድንቅ ቢያደርገውም የአማራ ሆደ ሰፊነቱና ታጋሽነቱ ለጠላት ሴራ ተጠቂ አድርጎታል። ሚስትና ልጅህን እናትህን ሊደፍር የመጣን አውሬ ልጅሽን ሊያርድና ሊያፈናቅል የመጣ ስጋ የለበሰ አጋንንት ጋር ትዕግስት አያስፈልግም። ለዚህ አውሬ አሳልፎ የሚሰጥ ሆዳም አማራ ጋርም ትዕግስት አያስፈልግም። ጥንታዊ የሆኑትን የኦርቶዶክስ ቤተክርስቲያንና የእስላም እምነትን ለማስወገድ ገዳሞችንና መስጂዶችን ለማፍረስ የመጣን የሰይጣን መልእክተኛ ጋር ለስላሳ መሆን አያስፈልግም። እምነቶቹም ይህን አያስተምሩም። ስለዚህ አማራ እንደ ጠላቶቹ ጨከን ሲል ህልውናውን በክንዱ ሲያስከብር ይከበራል። ለዚህም መራር ግን አስፈላጊ እርምጃዎችን መውሰድ ይጠበቅበታል። እንደ በላይ ዘለቀ ኮስተር፣ እንደ አጼ ምኒልክ ጠንከር፣ እንደ አጼ ቴዎድሮስ መረር፣ እንደ ዘመናችን ጀግና አሳምነው ጽጌ ጠላትን ያለ ምህረት ለመስበር መዘጋጀት ግዴታ ነው። ይህም መራርነት ወንድ ሴት ሳይል እድሜ ሳይገድብ ከሁሉም አማራ ይጠበቃል። እውነትም ከአማራ ጋር ስለሆነች ፈጣሪ አማራን ድል አድራጊ ያደርገዋል። ኃይል የእግዚአብሔር ነውና አሁን ከተቀስኳቸው መፍትሄዎች በተጨማሪ ለአማራ ወሳኝ ናቸው የሚላቸውን ነጥቦች ዶክተር ደረጀ ከበደ በሚቀጥለው በማቀርብላችሁ መልእክቱ ይነግረናል። አብራችሁን እንድትቆዩ እጋብዛለሁ።
ስለ ድርድሩ ባጭሩ ልንገራችሁ ምን እየተካሄደ እንዳለ። ይሄ የሽምግልና የሚባለው ጉዳይ ከመለስ ዜናዊ ጊዜ ጀምሮ ነው የመጣው። እኔ በዛን ጊዜ ሶሻል ሚዲያ አልወጣሁም እንጂ ወያኔ 1983 እግሩ ሲረገጥ ከዛን ጊዜ ጀምሮ አንድም ያመለጠኝ ነገር የለም። በዛን ጊዜ ነው ብዙ ስላማራም የተማርኩት እነ ወልቃይት ጠገዴ እነ መተከል ምን እንደሆነ አላውቅም ነበር። እኔ አዲስ አበባ ምን እንደሆነ አላውቅም ነበር። ወያኔ ከገባ በኋላ ነገራት በሙሉ በዘረና በቋንቋ ህዝቡ ተከፋፍሎ ሁሉም የኔ በሚልበት ሰዓት እኔም ያን ጊዜ አማራነቴ ተሰማኝ። ያኔ ነው እንጂ ማንኛችንም ብንሆን በዚህ በዘር ጉዳይ ላይ ይሄን ያላጤናን አናውቅም። የወያኔ ሌጋሲ ነው እና ከዛ ጊዜ ጀምሮ ነው የዚህ የሽምግልና ጉዳይ እንዴት ነው እንደውም የጀመረው። ገበሬዎችን ትጥቅ ለማስፈታት ይሞክሩና የትግሬው ጦር በኃይል ልክ አብይ እንደሚያደርገው መጀመሪያ በኃይል ይሞክሯቸዋል። ነገር ግን የአማራ ገበሬም የሚቀመስ አይደለም። በደንብ አድርጎ የመጡትን ይመልሳል መክቶ። አሁን እንደዛ በሚሆንበት ጊዜ እነ መለስ ዜናዊ ምን ያደርጋሉ? ታቦታ ሲዘው ምናምን ይልኩበታል በገበሬው ላይ። ገዝተናል እንዳትተኩስ በትግሬ ላይ ይለዋል። በቃ ሄዶ በቃ ይሄ የዋህ ህዝብ ትጥቁን ይፈታል ወይም ደግሞ ትጥቁን ያስመዘግባል። ካስመዘገበ በኋላ በሳምንት በሁለት ሳምንት ውስጥ በየአድራሻው እየሄዱ መሳሪያውን መንጠቅ ብቻ ሳይሆን ገበሬውንም ጨፍጭፈው ይሄዳሉ። ፒውር ጥላቻ ስላለባቸው እና ይሄ የሽምግልና ጉዳይ እንግዲህ የተጀመረው ያኔ ነው። እና ምንድን ነው ግን ኦቨር ዘ ይርስ እነኚህ የሀገር ማለት የሃይማኖት አባቶች ምናምን ሽማግሌዎች መጥተው አማራውን እንዲስማማ ካደረጉት በኋላ ከወዲያኛው ሳይድ ቃላቸውን አይጠብቁም። አማራው ትጥቁን ካስመዘገበ ምንም አናረገውም ብለው ለሽማግሌዎቹ ቃል ይሰጡና አማራው ይህንን እንግዲህ እናንተ ካላችሁ ኦኬ ብሎ ተስማምቶ ትጥቁን እንትን ሲል ሲፈታ ወይም ሲያስመዘግብ አዘናግተው መጥተው ቃላቸውን አጥፈው አማራውን ይጨፈጭፉታል። አሁን በባዶ እጁ ስላለ ማለት ነው። እና እንዲህ አይነት ነገር እየተደጋገመ ሲሄድ እንግዲህ አማራው ይሄ የዚህ የሽምግልና ጉዳይ የማያዋጣ መሆኑን በደንብ አወቀ። እና አማራው አንድ ነገር እኛ ሳናስብ የቀረ ነው። ስለ ሽምግልና ጉዳይ እንትን ስናስብ ምንድን ነው በሁለቱም ሳይድ በሽማግሌዎቹም ከአማራውም ከእኛም ሳይድ ደግሞ አማራውን ወክሎ ወይ ፋኖንና ሚሊሻውን ወክሎ ለኔጎሽዬሽን የሚቀርበውም ሽማግሌውም በአብይ አህመድ የተገዙ ናቸው። ሁለቱም ከሁለቱም ሳይድ አብይ አህመድ ነው ያለው ኮንትሮል የሚያደርገው። በአማራው ሳይድ ያሉት እንትኖች ናቸው ብልጽግና በአዴን ወይም የነሱ አፍ የነሱ እንትን በነሱ የተገዙ ናቸው ወይ በአብይ የተገዛ ነው። እና ሽማግሌ ከመላኩ በፊት የብልጽግናው ግሩፕ በደንብ አድርጎ እነማን እንደሆኑ ለሽምግልና የሚሄዱት ከአማራው አማራውን ወክለው ያውቋቸዋል። እና እነሱን በሚያስፈልግ ጣፋጭ ነገር አይስክሪም ምናምን ያልሷቸዋል። በደንብ አይስክሪማቸውን ከላሱ በኋላ እንግዲህ ዲል ያደርጋሉ። ከዛ እነ አብይ አህመድ እንትናቸውን ሽማግሌዎቻቸውን ይልካሉ እና በአማራው ሳይድ መተው ጠረጴዛ ዙሪያ ከሽማግሌዎቹ ጋር የሚነጋገሩት ኦሬዲ አፋቸው በምስር ወጥ ምናምን ጥቅጥቅ ብሏል። መናገር አይችሉም እና የይለፍ ያንገራግራሉ ለማስመሰል ኧረ እንደው ወይም ደግሞ የሆነ ዲማንድም ለማቅረብ ይሞክራሉ ምናምን ብቻ። ኤኒዌይ ኦልሬዲ በጥቅም ተገዝተዋል በአብይ አህመድ። ለሽማግሌዎቹ የአዎንታ የመስማማት መልስ ሰጥተው የተዘጋውን መንገድ ይከፈታል። ትጥቅንም ያወርዳል አማራው፣ ግማሹም እስር ቤት ይገባል። የሸፈተውም በሽማግሌዎች ስም ከሸፈተበት ተመልሶ እንዲመጣ ይደረጋል። ከዛ በኋላ እስር ቤት ይጥሉታል። ገደለም መጥቶ ከእኛ ጋር ይነጋገር እንጂ እኛ እናስረውም ምናምን ብሎ መቶ አለቃ ማስረሻ ሰጤን ያደረጉት በደንብ ትዝ ይለኛል። እና አሁን እኛ ያልገባን ነገር አማራ ተሞኝ የሚለውን ነገር አሁን ከኛ ከአእምሯችን ከንግግራችን ማራቅ አለብን። አማራ እየተሞኘ አይደለም። አማራ ስለተሞኘ ሳይሆን በሽማግሌዎች ለሽማግሌዎች እጅ የሚሰጠው ስለተገዛ ነው። መሞኘትና መገዛት የተለያየ ነገር ነው። አንድን ሰው አሞኘኸው ማለት እሱ አላወቀም ማለት ነው፣ ያንተን ሴራ ወይም አልደረሰበትም ማለት ነው። ገዛኸው ማለት ግን ስለ ጥቅም ብሎ አንተ ላቀረብከው እኩይ አይዲያ የመስማማት ስምምነት ወይም ለመስማማት ፈቀደ ማለት ነው። ገዢ ከሆነ ያ ነው። ገዢ ከሆነ ያንተን መሰሪ ሀሳብ ወይም እቅድህን በደንብ ሊያውቅ ይችላል ያ ሰው። ነገር ግን ከጥቅም የተነሳ የምትፈልገውን ሰጥቷል ማለት ነው። ያ መገዛት ማለት ያ ነው። መሞኘት ማለት ግን መታለል ማለት ግን ጣላት ይዞ የመጣውን በእጀታ ውስጥ የቀበረውን ያንን ማታለያውና እቅዱን ሳንደርስበት سنቀር ወይም የሚናገረውን ከላይ ከላይ ለማስመሰል የሚያቀርባቸውን ፌክ የሆኑ terms በማመን ኦኬ ብለን መቀበል ነው። ያ እንግዲህ ተታለን እንግዲህ ከተታለን ተታለን ነው። ማንንም ሊፈርድብን አይገባም። የንቃተ ህሊናችንን ጉዳይ ቼክ ማድረግ ነው። ነገር ግን አሁን ከጥቂት በመጀመሪያዎቹ አመታት ላይክ የዛሬ 27 አመት 26 አመት ምናምን መጀመሪያ እነ መለስ ዜናዊ የሽምግልናን ጉዳይ ሲጠቀሙበት በመጀመሪያዎቹ ኤፒሶድስ በዛን ጊዜ አማራው የሚያቀበት መንገድ አልነበረውም። ተታሏል አንዴ ሁለቴ ሶስቴ። በዚህ ጊዜ ግን የሆነ ያለው አብይ አህመድ ኮፒ ዳይሬክት ኮፒ አድርጎ እንትና የተጠቀሙበት ነው የሚጠቀመው። የራሱ ምንም ኦሪጅናል የሆነ ህዋሃቶች ወይም ቲፒኤልኤፎች ያልሞከሩት ምንም አይነት ስትራቴጂ ይዞ አልመጣም። ስለዚህ ምንድነው አብይ ደግሞ የሰው ልጅ ራሱን ወዳድ ነው በጥቅም ግባበት ብሏልና ጣላትን በመግዛት ባንዳዎችን በመግዛት የሚያምን ነው በጣም በጣም። እና በዚህ ዘመን በተለይ አብይ አህመድ ከመጣ ወዲህ የታዩ የሽምግልና ምናምን ተግባሮች ሜይንሊ አማራ ኦሬዲ በተደጋጋሚ የተጠቃበት ስለሆነ በዛ መንገድ እንደማያታልሉት ስለሚያቁ አሁን ይሄ ጥቅማ ጥቅምን you know በማስገባት ከአማራው ሳይድ ኔጎሼት የሚያደርጉትን በኪሳቸው ይከታሉ። ከዛ በኋላ ለሽማግሌዎቹ የአዎንታ የመስማማት የከለከሉትን የመስጠት ውሳኔ በዛ ላይ እንዲፈርሙላቸው በቀላሉ በጥቅም እየደለሏቸው ነው ያሉት። ስለዚህ በዚህ ዘመን ያለው የሽምግልና ጉዳይ እንዴት አማራ እንዴት ስካውን ድረስ አይነቃም ምናምን የሚል ነገር አው እኔም ለብዙ ጊዜ ምንድነው ይሄ ባንድ እንቅፋት ስንት ጊዜ እንመታለን የሚል ሜንታሊቲ ነበረኝ። ግን አይደለም። ምክንያቱም ተመልከቱ እንግዲህ ሰርከምስታንሱን ተመልከቱ። በአማራ ክልል ውስጥ የአማራ ባንዳ ለመግዛት ልክ ሱቅ ሄደ ዘይት እንደምትገዛው ነው። ምንም ችግር የለውም። የተወሰነ ገንዘብ ብር አለው ምናምን ካልከው አማራ አብዛኛው መቼም ሁሉም ነው ማለት አልችልም። አብዛኛው ኦኬ ምንም ችግር የለም። ሁለት ሶስት ወር ቤት ክራይ ይከፈልልሃል ወይም ደግሞ በባንክ አካውንት ይሄን ያህል ገንዘብ እናስገባለን ይለዋል ኦኬ ነው የሚለው። እና በአማራ ብልጽግና ይሰራላቸዋል ይሄንን ሁሉ ምንም የናቢ ግሩፕ ምንም አማራው ክልል ውስጥ መንቀሳቀስ አያስፈልገው you know የነ የብልጽግና ጭፍራዎች አሉ ታች ድረስ አልተነኩም ቢሮአቸው አልተነካም እንዳለ ቁጭ ብሏል። እና በነሱ አማካኝነት ከአማራው ሳይድ ኔጎሼት የሚያደርጉት እነማን ናቸው ምናምን የሚለው በደንብ ጠንቅቀው ያውቃሉ። ይሄ የጥቅማ ጥቅም ሁሉ ትራንዛክሽኑን በብልጽግና ሰዎች ይጨርሱላቸዋል። ከዛ በኋላ ይመጣሉ you know እንደማይተዋወቁ ሆኖ ትንሽ ክርክር ምናምን ማንገራገር ምናምን ይባልና ከዛ እንግዲህ ኦኬ ምናምን የሚል ነገር። እና በዚህ ሁኔታ ላይ ነው ያለው። ይሄ ደግሞ ማብቂያ የሌለው ለአማራው እጅግ ፈታኝ የሆነ ነገር ነው። እጅግ ፈታኝ የሆነ ነገር ነው። እንግዲህ ምን ማለት ነው? ይሄ ነገር እንዳይደገም ከተፈለገ በአማራው ሳይድ ሆኖ ኔጎሼት የሚያደርጉ ሰዎች የተመሰከረላቸው የነጠሩ በአማራነታቸው በትሪሊየን ዳለር አማራነታቸውን የማይለውጡ ሰዎች ተፈልገው መገኘት አለባቸው። ወይም ቀላሉ መንገድ ብልጽግናንና በአዴንን ድራሹን ማጥፋት ነው። ቢሮአቸውን መመነጋገል ነው። ከእንዲህ በሰፈር ውስጥ እየሄዱ አማራውን የሚያስመቱ ምናምን ካሉ ጭንቅል ጭንቅላታቸውን ይያሉ ሌላውም ለሌላውም መቀጣጫ እንዲሆኑ ከዚህ በኋላ ባንዳነት ወይም በአማራ ላይ እንዲህ አይነት ሸፍጥ ለመስራት ከመወሰናችሁ በፊት እንደነዚህ ሰዎች የመሆን እድል እንደሚገጥማችሁ አውቃችሁ ወዳችሁ ግቡበት ብሎ ለትምህርት መቀጣጫ እንዲሆን ከያለበት ይሄ ባንዳ ወጣት ምናምን ብቻ አማራን የሚጎዳ ይሁን ወደማይመለስበት አድርገ ተሸኘዋል። የዚህ የባንዳነት ካልቸር ከትውልድ ወደ ትውልድ አልፎ ዛሬ እኮ ክብር እኮ ነው። ማንንም አያፍርም። እና የአማራው ክልል ከሚገባው በላይ ከምትገምቱት በላይ በብልጽግና ወይም በአዴን በሚነላቸው በተገዙ ሰዎች ጥቅ ጥቅ ያለ ነው። ጥቅ ጥቅ ያለ ነው። አብይ አህመድ ልንገራችሁ 100% ኮንፊደንት ነበር በኃይል ሞክራለሁኝ ለመነጥራቸው የባሰ እንደሆነ በቃ የከፋ ነገር የሚሆነው ያው እነሱ you know ያየሉ እንደሆነ ነው። በዛን ጊዜ ችግር የለም ሽማግሌ ብየልካለሁ ከወደዛ ሳይድ ያለውም የኔ ወገን ነው ካማራው ሳይድ ያለውም የኔ ወገን ነው በመጨረሻ ላይ በአሸናፊነት ወጣዋለሁ ትንሽ ኮምፕሮማይዝ ያደረኩ መስዬ ይሄንን በደንብ በኮንፊደንት ይዞት የመጣው ነገር ነው ያቃዋል። ስለዚህ ያማራ ትንሳኤ እንደገና ልዩ ትውልድ መፈጠር አለበት። ይሄ የተበከለውን በሙሉ እየረፈረፈ አዘኔታ የሚባል ነገር መራራት የሚባል ነገር አው በጣም ነው የሚገርመኝ። እንዴት አንድ ሰው ስለጠቅም ብሎ የራሱን ብሔር ለዘመናት ነጻነት የኦሮሞ ወሮ በላ እንዲጫወትበት አማራውን እንዴት አርጎ ነው የሚፈቅደው? ምን አይነት ቤት ብትሰራልኝ ነው እኔ እሺ ምልህ? ምን ያህል ገንዘብ ብትሰጠኝ ነው? ምን ያህል ገንዘብ ብትሰጠኝ ነው ያንን ወዝጄ ብበላስ ብጠጣስ ትልቅ ነው ሰማይ ላይ ቤት ስራና ዛ አስቀምጠኝ? ወገኖቼ ታች እየተሰቃዩ ለራሴስ ደሞ ያለኝ ክብር? አንድ ሰው እኮ ልንገራችሁ ህግ አይደለም የሰው ልጅ የሚይዘው ህሊና ነው ለራሴ ያለ ክብር ነው። ስለዚህ አማራ በመጀመሪያ ማድረግ ያለበት እንደዚህ አይነት ይሄንን ካልቸር ድምጥማጡን ለማጥፋት በጭካኔ ነኝ ባንዳዎችን በየሰፈሩ የሚጠረጠሩ ሳይቀሩ ክፉኛ የጭካኔ ቅጣት እየቀጣ ለሌላው ተመልከት። አዎ ከዛ በኋላ ቀስ በቀስ ሂል ያረጋል ያማራው ህብረተሰብ። ከሁሉ በላይ ደግሞ ልንገራችሁ መግረፍ መደብደብ ምናምንም አይደለም ሼም ማድረግ። ህብረተሰቡ በአንድነት ተባብሮ አንድ ግንባር ፈጥሮ እንደነዚህ አይነት ሰዎች ባንዳ ነኝ ምናምን የሚል ንቀሳት ተነቅሰዋል በቃ ወይም ጀርባው ላይ ያንን ጽሑፍ አድርጎ በከተማው ትዕይንት እንዲሄዱ በፖሊስ ታጅበው ታደርጋለ። አማራ ያንን ይሄንን ያለውን ወሮ በላ መንግስት ከህዝባችን ላይ ከሀገሪቷ ላይ አንስተን ፍትሃዊ ዴሞክራሲያዊ የሆነ ጊዜያዊ አስተዳደር አቋቁመን ከዛ በኋላ ደግሞ ህዝቡ ሲረጋጋ ትክክለኛ ምርጫ አድርገን እንደዚህ በአማራው ተቆጣጣሪነት ማለት ነው በአማራው ተቆጣጣሪነት ይሄ ሁሉ ሲፈጸም አማራ አረኔ ስልጣን አልፈልግም ምናምን አይደለም ኖ ኢትዮጵያ እንድታገግም የጠፋችው ኢትዮጵያ አገግማ እንድትመለስ ከተፈለገ አማራን በብሔር ማስተጣቅ እና እግዚአብሔር ይሁንን ስላዳመጣችሁን በጣም አመሰግናለሁ።
ክብራን አድማጮቻችን ለእለቱ ያዘጋጀንላችሁ መርሃ ግብር ይሄን ይመስል ነበር። አብራችሁን ስለቆያችሁ ከልብና መሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።
ሃይማኖት ሲለው አማራ አረ እንደዚህ የሚባል ነገር የለም በቃ አማራ ነኝ አሁን የሰማሁት ነው መርማሪዎቹ ናቸው የሚነግሩኝ። አረ ዘመዴ ጉል ተፈጥሯል አሉኝ። ምንድነው ስል አሁን የተፈጠረው አማራ አሉ። አዎ በበቀል የነደደ ልቡ የደነደነ አደገኛ ነው አመጣጡ ራሱ ያስፈራናል። እና ዜግነት ስንለው አማራ በፊት እኮ በቃ እኔ ብሔር ሲባል እንኳን እኔ ኢትዮጵያዊ ነኝ ምናምን የሚለው ኖ አማራ ነኝ ብሎ ከሁሉም ወደኋላ ነው የመጣው። ስዩም ተሾመ ሲናገር ሰምታችሁት ከሆነ የአማራ ብሔርተኝነት ከሁሉም በኋላ ነው የመጣው። ገፍተው እነ ጃዋር ገፍተው እነ ጌታቸው ረዳ ረፍት እነ ደብረ ጽዮን እነ ገፍተው ኢትዮጵያዊ ነኝ ብሎ የተቀመጠውን ገፍተው አምጥተው አማራ ነኝ ብሏል። አሁን የአማራነት መብቱን በዛች ሀገር ይጠይቃል። ጅማ ላይ ይጠይቃል፣ ወለጋ ላይ ይጠይቃል፣ አሩሲ ላይ ይጠይቃል፣ ሐረር ላይ ይጠይቃል፣ ድሬዳዋ ላይ ይጠይቃል፣ የትም ቦታ ይጠይቃል። የዛች ሀገር ዜጋ ስለሆነ እስካሁን ያስበላው ኢትዮጵያዊ ነኝ ምናምን አማራ ነኝ ብሎ ይጠይቃል። አማራ ነኝ ብሎ ይጠይቃል። ና በለው ና